ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን።
ዛሬ በዚህ ሀገር አቆጣጠር ኦገስት 3 2014 ነው። በኬፍሲዲ 990 AM ዘወትር እሁድ ከምሽቱ 7 ሰዓት ከ30 ጀምሮ የምናቀርበውን ሳምንታዊ መርሃ ግብራችንን ጀመርን። ተናስተልኝ እንደምን ሰነበታችሁ ውድ አድማጮቻችን። አድማጮቻችን ባለፈው ሳምንት ዝግጅታችን የታዋቂውን ፒያኒስት ግርማ ይፍራሽዋ ጋር ያደረግነውን የቃለ ምልልስ ዝግጅት በተፈጠረ የቴክኒክ ስተት ምክንያት ልናደርስላችሁ አልቻልንም ነበር። ይሁን እንጂ በመጨረሻው ሰዓት ላይ አርቲስቱን በቀጥታ በአየር ላይ ማግኘት በመቻላችን ከፒያኒስቱ ጋር ስለሰራቸው ስራዎችና ስለወደፊት እቅዱ አውግቶናል። ሙሉን ውይይት ለመስማት ከፈለጋችሁ በድረገጻችን ማለትም www.ethiopianthisweek.com በመግባት ሙሉን ውይይት እዛ ላይ ልታገኙ ይችላላችሁ። Guest of the Week የሚለውን ብትጫኑ ከዛ በኋላ የJuly 27, 2014 የሚለውን ማለት ያ ባለፈው ሳምንት የተላለፈው ፕሮግራም ማለት ነው። ሙሉ ውይይት ከ ፒያኒስት ግርማ ይፍራሽዋ ጋር ያደረግነው ውይይት እዛ ለማግኘት ይችላልላችሁ። ከዚህ በተጨማሪ ምንም አይነት የጊዜ ገደብ ሳይኖር በቀጥታ በስልክ ለመስማት ለምትፈልጉ አድማጮች በስልክ ቁጥራችን በ7124329790 ደግሞ አለው በ7124329790 በማንኛውም ሰዓት ብደውሉ መርሃ ግብራችንን መስማት ይችላልላችሁ። ዛሬም እንደወትረው የተለያዩ መርሃ ግብሮችን ይዘን እንቀርባለን። በቅድሚያ የምናቀርበው በአዲስ አበባ ዩኒቨርሲቲ በጁላይ 12 2014 ለታዋቂውና አንጋፋው አርቲስት ብዙዎችን ወደ መድረክ ላቀረበው አርቲስት ተስፋ ያበበ የክብር ዶክትሬት ዲግሪ ጁላይ 12 2014 ሰጥቷል። ዛሬ በመርሃ ግብራችን አርቲስት እና ዶክተር ተስፋ ያበበን በቀጥታ ልናገኝ ሞክረን ነበር። ነገር ግን በአይዲዮል ታለንት ሾው ላይ ዳኛ በመሆናቸው ልናገኛቸው አልቻልንም። በሚቀጥለው ሳምንት ሁኔታዎች ከተሳኩልን እሳቸውን ይዘን እንቀርባለን። ይሁን እንጂ በእሳቸው ምትክ እሳቸውን ባናገኝም ከልጃቸውና የዚህ የኢትዮጵያ በዚህ ሳምንት ድረገጽ እንግዳ እንኳን ማለት አልችልም፣ ወዳጅ ማለት ችላለሁ። አብሮ አጋራችን የሆነው የኔም የግሌ ወዳጅ አርቲስት ቴዎድሮስ ተስፋዬ አሁን በመስመር ላይ ይገኛል። ከሱ ጋራ አንዳንድ ውይይቶችን እናደርጋለን። አርቲስት ቴዲ እየሰማኸኝ ነው? ታዳምጠኛለህ?
እየሰማ ነው። ሰላም ተናስለኝ ያለው ወንድዬ።
እሺ፣ በጣም ነው የማመሰግነው አርቲስት ቴዲ። እንግዲህ እንደምታውቀው ያንተ አባት ብዙዎችን አርቲስቶች ለመድረክ ያቀረቡ አሁን ዶክተር የክብር ዶክተር አግኝተዋል እና እንግዲህ ካሁን በኋላ አርቲስት ተስፋዬ አበበ ብቻ ለምንለው አርቲስት ዶክተር ተስፋዬ አበበ ነው ምንለው ምን ይስማሃል?
አባቱ በጣም ነው ደስ የሚለው የአዲስ አበባ ዩኒቨርሲቲ የሱን የ40 አመት ልፋትና ውጤት በዚህ በተለይ በቲያትር የነጻ ማስተማሪያ ትምህርት ቤቱና በ60 አመት የኪነ ጥበብ ጉዞ ለሀገር ያበረከተውን ትልቅ ጥበባዊ ስራ በመገንዘብ የክብር ዶክተር ጅግሩን ተሰጠው። በጣም ደስ ያለኝ በአጋጣሚ ሆኖ ይህኛው የክብር ዶክተር ዲግሪ ከሌሎቹ በተለየ ሁኔታ ዶክተር ኦፍ ሌተር ሆነሪስ ካዝ የሚል ነው። በጣም ከፍ ያለ ማዕረግ ነው እና ከዚሁ ዘመን በኋላ ከተፋቱ ከድካሙ ጋር ሰው በህይወት ቆሞ እንደ አይነት ክብር ማግኘቱ በጣም ነው የሚያስደስተው እና ከሌላው ጊዜ ባለው ብላቀ እጅግ በጣም ደስ ብሎኛል።
በጣም ጥሩ ነው ቴዲ፣ በጣም ነው የማመሰግነው። በዛን ጊዜ እንደማስታውሰው ከሳቸው ጋራ ሌሎችም እንደዚህ የክብር ዶክትሬት ያገኙ ነበሩ። እነማን እንደሆኑ ትገልጻቸዋለህ ይመስለኛል? መሰረት ደፋርም
አንጀላ ቢቦክ የሚባሉ ጣሊያናዊ ናቸው። ፋሽስት ኢጣሊያ በኢትዮጵያ ላይ መርዝ በረሰበት ጊዜ ጣሊያናዊ ሆኖ በጣም ሲቃወሙና በሚዲያ ለዓለም የፋሽስቱን ስራ ያሳወቁ ሰው ናቸው። ለእሳቸው ሰጥቷል። ለአትሌት ጥሩነሽ ዲባባ ቀነኒ ለእሷ ሰጥቷል። እንዲሁም ለተስፋዬ አበበ ዘፋዘር እና ለክላሪቴን ለምትባሏ ሴት ነች የሰጠው። የበጎ ምግባር ኢትዮጵያ ውስጥ የምትሰራ ሴት ነች፣ በሕክምና ዘርፍ ላይ ማለት ነው። ለአራቱ ነው እና ዘግይቶ ደግሞ በለቱ መምጣት ስላልቻሉ ነው መሰለኝ ባለኝ ኢንፎርሜሽን መሰረት ለቢልጌትም የክብር ዶክተር ዲግሪውን ሰጥቷል።
ይህ እንግዲህ በጣም ሊመሰገንና ሊበረታታ የሚገባው ነገር ነው። እንዳልከው ዶክተር አርቲስት ተስፋዬ አበበ ብዙዎች የሚመሰክሩላቸው ናቸው። በእኛ መርሃ ግብርም ብዙ ጊዜ ቃለ ምልልስ እናደርግ ብዙዎቹን አርቲስቶች ስንጠይቅ የት ነው ኪነ ጥበብን የጀመራችሁት፣ መጀመሪያ እንዴት ነው ወደ ኪነ ጥበብ የገባችሁት፣ ለመድረክ እንዴት ነው የቀረባችሁት ስንል እኔ ከ70% በላይ ማለት እችላለሁ ቃለ ምልልስ ካረግንላቸው ሰዎች አብዛኞቹ ፋዘር ጋር ነው የተማርነው፣ እሳቸው ናቸው ያስተማሩን፣ እሳቸው ናቸው ያለማመዱን ብለዋል። በእኛም መርሃ ግብር ላይ ከእሳቸው ጋር ረጅም የሆነ ውይይትም ሁሉ አድርገናል እና እርግጥ ለኢትዮጵያ ኪነ ጥበብ ይገባቸዋል እንላለን። ምክንያቱም ትልቅ ስራ ነው የሰሩት ትልልቅ አርቲስቶች እንደነ ፍቃዱ ተክለ ማርያም አይነት እንደነ ፋንቱም አንዶዬ አይነት በጣም ትልቅ የሆኑ አርቲስቶች የተማሩ
እናንተ ጋር ያሉ አሉ ብዙ
እንግዲህ እነዚህ በዛሬ ጊዜ አንጋፋ የሚባሉ እንቁዎች ናቸው፣ የመድረክ ሰዎች ናቸው እና እነዚህን ሁሉ ያበቁ ናቸው። በእርግጥም ይገባል፣ የሚበረታታትም ያለበት ነው። ሌሎችም ለምሳሌ እንደ ቢል ጌት አይነት ሰዎችም እንደዚህ አይነት ስጦታ እንዲሰጣቸው ወይም የክብር ዶክትሬት እንዲሰጣቸው መደረጉም የበለጠ እንዲሰሩ ያደርጋቸዋል። እንግዲህ መቼም ይሄንን ጥያቄ በቀጥታ መጠየቅ የነበረብኝ ለአርቲስትና ዶክተር ተስፋዬ አበበ ነው። ምን ስሜት እንደተሰማቸው ምናልባት በሚቀጥለው ሳምንት እናቀርባለን። ነገር ግን አንተ ቅርብ ስለሆንክ በሙያውም ከሳቸው ጋር ስላለህ ስሜታቸውን ትጋራለህ ብዬ ተስፋ አድርጋለሁ እና ምንድን ነው የተሰማቸው?
እኔ ከፍተኛ ክብርና ደስታ እንደተሰማው በእለቱ ከጠቅላይ ሚኒስትሩ እጅ የክብር ዶክትሬቱን ሲሸለም እንዲናገር ተፈቅዶለት የተናገረው ነገር በቃ ይሄ ክብር በማየቱ እጅግ በጣም መደሰቱን ለታዳሚና ለመላው ተከታታይ ሪፊቪት በቲቪ ለሚከታተለው በመላው ዛሉ ኢትዮጵያውያን በሀገር ውስጥ ላሉት ገልጸዋል። እንዲያውም በጣም ያዝናናው ነገር ህዝቡን ሁሉን የሚያስፋቀው ከዛሬ ጀምሮ ፋዘር የሚለውን ማድረግ አውጥታችሁ ዶክተር እንድትሉ ብሎ ህዝቡን ሁሉ በሳቅ ነው ያዝናናው። እና ይሄ ማለት እንግዲህ የክብር ዶክትሬቱ ምን ያህል ከሁኔታ እንዳስደሰተው ነው የሚያሳየው። ከዛ ባሻገር በቀጣይነት ሰፋ ባለ ሁኔታ መቼም ይህንን ትልቅ የክብር ስም መንግስት በአክብሮት ሰጠውን ትልቅ የክብር ስም ይዞ መቀመጥ የለበትም። በመላው ሀገሪቱ እንቅስቃሴ ለማድረግ ጥረት እያደረገ ነው የሚገኘው። ምክንያቱም አሁን ደግሞ ታው አዲስ አበባ ብቻ ሳይሆን የቀጣውም ህዝብ ሌላውም በየክልሉ ያለው ወጣት ይሁን በሚል እንቅስቃሴ ሊጀምር ነው። ይህ እንግዲህ የደስታው ምንጭ ነው። ደስታ የቆረቆረው ተነሳሽነት የፈጠረው ነገር ነው እና እጅግ በጣም ተደስተዋል። እጅግ ደስ ብቻ ቤተሰቡ ተደስተዋል። የሙያ ልጆች ሰሙ ተደስተዋል እና በተለይ አዲስ አበባ ዩኒቨርሲቲ ከተቀበለ በኋላ ከሰዓት በኋላ በኢትዮጵያ ብሔራዊ ቲያትር እሱ ያስተማራቸው ለአርባ አመታት ሙሉ ያስተማራቸው እና በእውቅና ደረጃ ከፍተኛ እውቅና ደረጃ ያለ ያሉት በሙሉ በብሔራዊ ቲያትር ውስጥ ተሰብስበው አቀባበል አድርገውለት ነበረ። ያ ትልቅ ስሜት ነው የፈጠረው በውስጡ ማለት ነው። አልቅሷል በጣም። ይሄ በጣም ነው ውጤት ድል ይሄ ነው እና ለዚህ ነው መማር ያስከብራል ብሎ ዜማና ግጥሞ ሲሰራ ትምህርትን በማስተማር ሀገርን ለመጥቀም ስለሆነ እኔ እንዳነበብኩት እጅግ በጣም ከፍተኛው ደስታ ነው እና በአንድ መጽሔት ላይ እንደውም ብሏል፣ በቃ እግዚአብሔር ይህን ክብር ስለሰጠኝ እጅግ በጣም ደስተኛ ነኝ እና ትልቅ ክብር አግኝቻለሁ፣ ወደ ሞቴ ሲሄድም እየተደሰትኩ ነው ብሏል። እና እንግዲህ ደስታው መግለጫ ነው።
አድማጮቻችን እየተወያየን ያለነው ከታዋቂው አርቲስት ቴዎድሮስ ተስፋዬ የብሔራዊ ቲያትር አርቲስት ነው። ውይይታችን በድረገጻችን ላይ www.ethiopianthisweek.com ይቀርባል። በቀጥታ መስማት የምትችሉ አድማጮች ደግሞ ዘውትር እሁድ ምሽት ከ7:30 ጀምሮ በKFCD 990 AM ላይ ፕሮግራማችን ይሰማል። ቱኒን ሬዲዮ ያላችሁ በዛ ፕሮግራም ላይ ይህን ውይይት ልትሰሙ ይችላላችሁ። አጋጣሚ ሆኖ ውይይቱን ቢያመልጣችሁ ወይንም መስማት ባትችሉ ደግሞ በስልክ መስማት የምትችሉበት መንገድ አለ። በ7124329790 ቁጥሩን ደግሞ አለሁኝ። ሳምንቱን ሙሉ ለመስማት ዛሬ ተላልፈውን ፕሮግራም ማለት ነው በ7124329790 ብትደውሉ ልትሰሙ ትችላላችሁ። ምንም አይነት አክሰስ ኮድ አያስፈልገውም። በቀጥታ ወደ ሬዲዮ መርሃ ግብር ይዟችሁ ይሄዳል። እንግዲህ ቴዲ፣ አሁን አንተ እንደምትነግረን አርቲስትና ዶክተር ተስፋዬ አበበ ያገኙት ሽልማት በጣም ተደስተዋል። በጣም ደግሞ በፊት ከሚሰሩበት በላይ ሞራላቸው በጣም ስለተገነባ እንግዲህ አዲስ አበባ ብቻ አይደለም አሁን የሚያስቡት በየክልሎችም በመሄድ ለመስራትና ለመንቀሳቀስ ነው። እንግዲህ እንደዚህ በሚደረግበት ጊዜ እኔ እንደማምነው የግዴታ ደግሞ ሪሶርስ ያስፈልጋል። በዚህስ በኩል ምን እየታሰበ ይመስልሃል?
እንግዲህ መንግስት ይህንን ከፍተኛ ክብር ሰጥቶት ይህን የነጻ ትምህርት ደግሞ ሌሎች በተለያዩ ቦታዎች እንዲያከናውን ይህ በአዲስ አበባ ከተማ ራሱ የአዲስ አበባ ከተማ መስተዳድር ራሱ ዝም ይለዋል ብዬ አላስብም። ምክንያቱም በሀገር አቀፍ ደረጃ ስም ላስጠሙ ላስጠሩ አትሌቶች እና ለተለያዩ ሰዎች ሁሉ መሬት ይሰጥ ነበረ። ይህ እንዲህ አይነት ሀገራዊ ስራ ለሰራ ኢትዮጵያዊ ደግሞ ይህን ክብር ሲያገኝ በነጻ በጥገኝነት ነው የሚያስተምረው አንድ ትምህርት ቤት ውስጥ ክፍል ተሰጥቶ ከዛ ውጣ ብሎ ራሱን የቻለ ኢንስቲትዩት የሚቋቋምበትን መንገድ ከተማ አስተዳደር ያመቻቻል ብዬ አስባለሁ። እስካሁን የመጣ ነገር ባይኖርም ዝም ብሎ ተስፋ ነው። እነሱ ዝም ቢሉ እንኳን እኛ ደግሞ ጥያቄ ማቅረባችን አይቀርም እና መሆን አለበት ግዴታ። በቃ ህዝብ መማር አለበት፣ ህዝብ ማወቅ ወጣት ማወቅ አለበት፣ በጥበብ ማደግ አለበት በሀገራችን እና በነጻ የሚሰጥ ሰው እንደዚህ ተገኝቶ ዝም ከተባለ ለአጠያቂ ነው የሚሆነው። ስለዚህ ይህን ኤክስፔክት እናደርጋለን እንጂ ምንም ነገር የለውም። ምንም በጡረታ ደግሞ ዝኮ ነው ያለው።
በጣም ጥሩ ነው ቴዲ። በእርግጥ እንዳልከው እነዚህ ትልልቅ አርቲስቶች ዛሬ መድረክ ላይ የምናያቸው አርቲስቶች በአርቲስት ዶክተር ተስፋዬ አበበ በራሳቸው ፈቃደኝነት እንዳልከው በጥገኝነት እኛም የምናውቀው ነገር ነው፣ ምንም አይነት ድጋፍ ሳይኖራቸው ነው እነዚህን ሁሉ ሰዎች ያበረከቱት። የሚመለከታቸው ክፍሎች ደግሞ ድጋፍ ቢሰጧቸው አሁን ካበረከቱት በላይ ሊያበረክቱና ሊሰሩ ይችላሉ የሚል ትልቅ እምነትና ተስፋ አለን። እንዳልከውም ደግሞ ይሄ አንደኛ ለሀገር እሴት ነው፣ ለሀገር ጥቅም ነው። አንድ ሰው ያለውን ዕቀት ሲያስተላልፍ መንግስት ደግሞ እና የግለሰቦችም ፍቃደኞችም የሆኑ ሌሎችም አካሎች ቢደግፏቸው ወደፊት ሳቸውን የሚተኩ ብዙ ሰዎችን ሊፈጥሩና ሊያስገኙ ይችላሉ። ምክንያቱም አሁን እንኳን የምናያቸው አርቲስቶች የሳቸው ውጤቶች ናቸውና ይሄ በርግጥ አስፈላጊ ነገር ነው ብለን እኛም እናምናለን። እንግዲህ ወደፊት እየተከታተልን እኛም ይሄን መርሃ ግብር በዚህ መርሃ ግብር ሳቸውን በሚቀጥለው ሳምንት ለማቅረብ እንሞክራለን። የፕሮግራማችን የጊዜ ጥበት ሆኖ ነው እንጂ ብዙ በንዋይ ደስ ይለኝ ነበር ቴዲ። በሚቀጥለው ሳምንት ደግሞ ዶክተር ተስፋይን ራሳቸውን በአካል አግኝተን ለአድማጮቻችን እናቀርባለን። አንድ ደቂቃ አለችኝ መጨረሻ ላይ ልታስተላልፈው የምትፈልገው መልእክት ካለ መልእክቱን ለአንተ ተውና በዚሁ እንሰነባበታ።
እንግዲህ በመላ ዓለም በተለይ በአሜሪካ ሀገር በጣም ብዙ የእሱ ተማሪዎች አሉ። በዚህ አጋጣሚ አንተን ወደ ግሪክ ማሉ ብዬ ስለማስብ ሁላችንም እንኳን ደስ አላችሁ ላለኝ። በተጨማሪም የኢትዮጵያ ዲስትሪክት ዶት ኮም እንደሚከታተሉ አድማጮች ሁሉ የእሱ ደስታ የሁላችንም የእሱ የኪነ ጥበብ ተማሪዎች ደስታ ነው። ደስ ሆናል፣ እንኳን ደስ አላችሁ። በቱ ዘመንም እንደዚሁ የሰላም የብልጽግና ምላችሁ ላለውኝ። ይህ አንተንም ፕሮግራም ይህንን ታላቅ የክብር ፕሮግራም በማሰብ ክብር ስለሰጣው እጅግ በጣም አመሰግናለሁ።
እሺ እሺ፣ እኔም በጣም ነው የማመሰግነው ቴዲ። እንግዲህ መልካም ሳምንት ይሁንልህ፣ በሚቀጥለው ሳምንት እንገናኛለን። በጣም አመሰግናለሁ፣ ለዛሬው በዚህ እሰናበታለሁኝ።
እሺ፣ አመሰግናለሁ። እንግዲህ ኦኬ
አርማቻችን፣ የሚቀሩን በጣም ውስን ደቂቃዎች ናቸው። አሁን ደግሞ ከአርቲስቶች ህይወት ወጣ ብለን የዓለማችንን ሁኔታ እንዳሳለን። በተለይ የዓለም መገናኛን ካጣበበውና የመነጋገሪያ ርዕስ የሆነ ጉዳይ በፓለስታይንና በእስራኤል መካከል እየተካሄደ ያለው ጦርነት ነው። ብዙዎች በተለይ ምዕራባውያን ሀገሮች አሜሪካንን ጨምሮ ማለት ነው፣ እስራኤል የምትወስደው አቋም ራስን የመከላከል አቋም ነው ሲሉ ይህንንም ለማስረገጥ የሚጠቀሙት አንቀጽ አንድ ሀገር የራሱን ህዝብ ከጥቃት የመጠበቅ ኃላፊነት ስላለበት ነው ይላሉ። በሌላ በኩል ደግሞ እስራኤል ከአየር ላይ በምተኩሳቸው ሚሳይሎችና ቦምቦች እያለቁ ያሉት ህጻናት፣ ሴቶች እና ሰላማዊ ሰዎች ናቸው። እንደውም በትላንትናው ዜና በአንድ ጊዜ ወደ 40 ሰላማዊ ሰዎች ህጻናትና ሴቶችን ጨምሮ እንደሞቱ ከዜና ዘገባ መስማት ችለናል። ይህን በማየት የአሜሪካ አቋም ለእስራኤል ያደላ ነው የሚሉ ብዙ ወገኖች አሉ። ባልተመጣጠነ ኃይል እየተዋጉ ያሉትን ወገኖች እንዲያው በደፈናው ጦርነቱን አቁሙ ከማለት ለእስራኤል ከባድ ማስጠንቀቂያ ያዘለ ግሳጼ መስጠት ይኖርባቸዋል ሲሉ አስተያየታቸውን ይሰጣሉ። እና በዚህ ጉዳይ ላይ ለመወያየት ከዘወትር የፕሮግራማችን ተባባሪና የግሎባል ኢንተርፕራይዝ ኔትወርክ የቦርድ ሰብሳቢና ፕሬዚዳንት ዶክተር በላይ ሀብት ኢየሱስ ጋራ ዛሬ ውይይት እናደርጋለን፣ አጥር ያለ ውይይት እናደርጋለን። ዶክተር በላይ በአሁኑ ሰዓት አየር ላይ ናቸው፣ በቀጥታ መስመራችን ላይ ይገኛሉ። ዶክተር በላይ እንደተለመደው ጊዜውን መስዋዕት አድርገው ሁልጊዜ በምናገር ብሎ ጥሪ መሰረት እምቢ አይሉንም እና በጣም ነው የምናመሰግነው በአድማጮቻችን ስም። አሁን ያለውን የፓለስታይንና የእስራኤልን ሁኔታ እንደው በአጠቃላይ ሲያዩት በምን መልክ ነው የሚገልጹት በእርሶ በኩል?
ከሁሉ በፊት የታላቁ እግዚአብሔር ሰላም በረከት ከሁላችን ጋር ይሁን። ሁላችንም የእግዚአብሔር ልጆች ነን። ነገር ግን በአሁኑ ጊዜ የምናየው ሁኔታ ጥቂቶቻችን ከሌሎቻችን የተለየ የመኖር መብት አለን። በተለይ ሽማግሌዎቹ የህፃናቶችን የመኖር መብት ሽማግሌዎቹ የሚወስኑበት ዘመን መጥቷል። ይህ በጣም ያሳዝናል። እንደምታውቀው ልጆች ከማ ቤተሰብ ልወለድ፣ ከማ ሃይማኖት ልወለድ፣ ከማ ሀገር ልወለድ ብለው ፈቃድ ጠይቀው ወይንም ደግሞ ፈልገው አይደለም የሚወለዱት ከቤተሰቦቻቸው ነው። የሚወስዱትም ቋንቋ፣ ሃይማኖት ወይም ኢኮሎጂ አካባቢ ቤተሰቦቻቸው የመረጡላቸውን ነው። ስለዚህ ቤተሰቦች ወይም አዋቂዎች የልጆቻቸውን እንክብካቤ የመጠበቅ ኃላፊነት አለባቸው። ከልጆች ከቤተሰብ አልፈን ደግሞ በህብረተሰብ ደረጃ በሀገር ደረጃ መሪዎች የህብረተሰባቸውን መብትና ደህንነት የመጠበቅ ኃላፊነት አለባቸው። አሁን መሪዎች ናቸው የተባሉት ሽማግሌዎቹ በተለይ ወንዶቹ ኃላፊነታቸውን መወጣት አልቻሉ። አንድ የፓለስታይን ልጅ አንድ የአይሁድ ልጅ ከአይሁድ ከፓለስታይን ልወለድ ብሎ መርጦ ሃይማኖትንም ሆነ ባህሉን አልመረጠም። አባትና እናቱ ግን ወይም ቤተሰቦቹ ወይም ሀገሩ ያንን ልጅ የማሳደግ ኃላፊነት አለባቸው እና ይሄ እጅግ እጅግ አንገብጋቢ የሆነ አባቶች፣ እናቶች፣ አዋቂዎች በአጠቃላይ በተለይ መሪ ነን የሚሉ ኃይሎች በዓለምም ደረጃ ዩናይትድ ስቴትስን፣ ዩናይትድ ኔሽንን፣ ኤሮፒያን ዩኒየን፣ አፍሪካ ከዛም የአረብ ሊግን ጨምሮ የሚያሳፍር ሁኔታ ያለንበት ጊዜ ነው እና እነዚህ ህጻናቶች አልመረጡም በቦምብ ለመደብደብ። የማንም ልጆች ይሁኑ ልጆች መንከባከብ አለብን እና ይሄ በዓለም ደረጃ ስንመለከተው በጣም የሚያሳፍር ሁኔታ ነው። ስለዚህ አንተ ያልከው አዋቂዎቹ ህጻናቶቹን በተለያየ መንገድ ሀማሶቹ ወይም ፓለስቲኒያኖቹ ልጆቹን እንደ መንከባከብ መሳሪያውን ሚሊተሪውን የሚሊተሪውን መሳሪያ ለመንከባከብ ልጆቹን ሺልድ ወይንም ጠባቂ አድርጓቸዋል። እስራኤሎቹ ደግሞ መሳሪያውን ፍለጋ ልጆቹን እያጠፉ ናቸው። ሁለቱም ልጆቹን የመግደል የማጥፋት መብት የላቸው። ያላቸው መብት ልጆቹን ማሳደግ ነው እና ይሄ ትልቅ የሞራል ውድቀት ነው። የአሜሪካ መንግስት፣ ዩናይትድ ኔሽንስ፣ የዓለም ህዝብ በሙሉ የሚያሳፍር ሁኔታ ያለንበት ጊዜ ነው ወንድሜ።
እሺ፣ በጣም ነው አመሰግነው ዶክተር በላይ። ብዙ ጊዜ ደግሞ ብዙ ወገኖች የሚሉት በአሁኑ ሰዓት እስራኤል እንደሚታወቀው በዓለም ሶስተኛ ወይም አራተኛ የጦር ኃይሎች ካሏት ትልቅ ሀገር በጦር መሳሪያ ትልቅ ሀገር ነው የምትባለው። በሌላ አንጻር ደግሞ ስንመለከት በፓለስታይን በጋዛ ሰርጥ ደግሞ ያሉትን ስናይ 1 ሚሊዮን ሰዎች የሚኖርባት በጣም ጠባብ የሆነ ጎሪላ ፋይተርስ አይነት ውጊያ ነው እና አንዳንድ ጊዜ እንደውም ብዙዎች የሚሉት ምንድን ነው የሚሳይል የሐማስ የሚወረውረው ሚሳይል ድንጋይ ውርወራ አይነት ነው እንጂ እስራኤልን ብዙም አልጎዳትም። እንደውም ስናይ በእስራኤል በኩል አንድ ሰው፣ ሁለት ሰው፣ ሶስት ሰው ሲሞት በነዛ በኩል ግን በፓለስታይን በኩል 200 ሰው 300 ሰው ነው እና ቁጥሩ በጣም የተራራቀ ነው እና የኃይል አለመመጣጠን አለ። ይህን የኃይል አለመመጣጠን እየታየ በየጊዜው በቢቢሲ በሲኤንኤን በተለያዩ ትልልቅ ሚዲያዎች ላይ እየታየ ብዙ ጊዜ ግን ዝምታ ነው ያለው። በተለይ አሜሪካኖች በዚህ ጉዳይ ላይ ሁለቱንም ወገኖች ጦርነቱን አቆሙ ነው የሚሉት እንጂ ጠንከር ብለው ደፈር ያለ እርምጃ በእስራኤል አንጻር ሲወስዱ አይታይም እና ይሄ ጉዳይ ትንሽ ብዙዎች እንደሚሉት ፌር አይደለም ወይም ፍትሐዊ አይደለም ይላሉ። እርስዎ ምን ይላሉ በዚህ ጉዳይ ላይ?
የተከበርኩ ወንድሜ እንደምታውቀው የተመጣጠነ ጦርነት፣ የተመጣጠነ መገዳደል፣ የተመጣጠነ ልጆች መግደል የሚባል ነገር የለም። ህይወት ህይወት ነው። የፓለስቲኒያን ልጅ ህይወት፣ የእስራኤላዊ ልጅ፣ የማንኛውም ሀገር የላቲን አሜሪካን የአፍሪካ ልጅ ህይወት ከሌላው የሰው ልጅ ጋር ህይወት እኩል ነው። በነገራችን ላይ እያንዳንዳችን የሰው ልጆች እኛን የሚመስል በህዋ ላይ በየትኛውም ህዋ ላይ እኛን የሚመስል የለም። አንድ ጊዜ ብቻ ነው አንድ ሰው የሚፈጠረው። ያ ሰው የእግዚአብሔር ልዩ ፍጥረት ነው። ስለዚህ ይሄ የተመጣጠነ መገዳደል ፓለስቲናዊን አምስት ሲሞት እስራኤል አንድ ብቻ የምንለው ነገር አይደለም። የሰው ልጅ ህይወት ከሁሉ ነገር የበለጠ ነው። አሁን የምናወራው ወሬ ለረጅም ጊዜ ለ3000 ዓመት አይሁዶች መጽሐፍት እየጻፉ የራሳቸውን ታሪክ አንዳንዴም ቅዠታቸውን ቅዱሳን መጽሐፍት እያሉ እነዚህን ወንድሞቻቸውን የአጎቶቻቸውን ልጆች የአብርሃም ልጆች ናቸው ሁለቱም እንደ ጠላት እያደረጉ ለረጅም ጊዜ የራሳቸውን ማንነት ከፍ ከፍ እያደረጉ የፓለስቲኒያኖችን ማንነት ዝቅ ዝቅ እያደረጉ በቅዱሳን መጽሐፍት ስም ለረጅም ጊዜ ይህንን ክፋታቸውን ጥላቻቸውን ለዓለም ህብረተሰብ ሲያባዝ የቆዩ ሰዎች ናቸው። ዛሬ አሜሪካ ብዙሃኑ ኩፊ የሚባል ድርጅት አለ፣ ሲዩኤፍአይ ክርስቲያን ዩናይትድ ፎር ኢስራኤል። ጆናታን ሄጊ የሚባል አንድ ጀርመን አሜሪካዊ የሚያስተዳድረው ድርጅት ነው። ያለፈው ሳምንት እዚህ ዋሽንግተን ዲሲ ስብሰባ ተደርጎ በሳተላይት የእስራኤሉን ፕራይም ሚኒስተር አምጥተው ባጭሩ የአሜሪካ መንግስት እስራኤልን መደገፍ አለበት እያለ ይህንን በድሮ ጊዜ
እነ ሙሴ የጻፉትን በእውነት ጥላቻ ያለበትን የኦሪት መጽሐፍቶች እየጠቀሱ እስራኤል ማጥፋት ትችላለች፣ እግዚአብሔር ፈቅዶላታል፣ ከእግዚአብሔር መረከቱ ተሰጥቷታል የሚሉ 5000 ሰዎች እዚህ ኮንቬንሽን ሴንተር ተሰባስበው ራሱ ፕራይም ሚኒስትሩ ሲናገር ሰምተናል። እና የራሳቸውን መንግስት ኦባማን ራሱን ሁሴን ኦባማ እስላሙ የአሜሪካ ፕሬዚደንት 2 ዓመት ብቻ ነው የቀረን ከሱ ጋር የሚሉ ትልቅ ሰራዊት በክርስትና ስም የተዘጋጁ በውሸት በጥላቻ ላይ የተመሰረተ ቅዱሳን መጽሐፍ እያሉ እነዚህ አይሁዶቹ ለረጅም ጊዜ ይህንን ሁኔታ ሲያዘጋጁ ቆይተዋል። ስለዚህ አንድ ፓለስቲናዊ ሲሞት እዚህ ያለው አሜሪካዊ እንደ አንድ አሜሪካዊ እንደሞተ አይመለከትም፣ እንደ አንድ እግዚአብሔር ልጅ እንደሞተ አይመለከትም። ይህንን የጥላቻ ሃይማኖት ለረጅም ጊዜ በቅዱሳን መጽሐፍት ስም የራሳቸውን ተንኮል በእውነት የሚያሳዝን እነዚህ ወንድማማቾች ናቸው። እውነት ለመናገር የአብርሃም ልጆች ናቸው ሁለቱ። እና የአንድ ቤተሰብ ጥላቻ ነው። አሁን የዘር ጥላቻ አይደለም፣ የባህል ጥላቻ አይደለም። የሚያሳፍር ጉዳይ ነው። የአንድ ቤተሰብ ልጆች ናቸው እንደዚህ የሚጫረሱት። እና በአጠቃላይ ለረጅም ጊዜ አሁን ደግሞ መጽሐፍ ቅዱስ ቀርቶ መጽሐፍ ቅዱሱ ሚዲያ ሆኗል። ፎክስ የሚባል ኒውዝ አይሁዳዊ ሰውዬ ከአውስትራሊያ መጥቶ እዚህ ገዝቶታል። በሙሉ ፕሮ እስራኤል ወይንም ፕሮ እነዚህ ጆች የሆነ ወሬ ነው የሚወራው። ሲኤንኤን እንደዛ ነው። ስለዚህ የድሮቹ እስራኤላውያኖች ቅዱሳን መጽሐፍ ብለው ሲጽፉ ነበር እርስ በርሳቸው ጥላቻቸውን። ዛሬ ደግሞ ሚዲያውን ኮንትሮል አድርገውታል። እዚህ ትልልቁን ኢንተርናሽናል ሚዲያ በሙሉ ኮንትሮል አድርገው የአሜሪካን ፖለቲሽንስ ደግሞ ጥቂት ሀብታሞች ጥቂት ያሉት አይባሉች። አሁን ይሄ በዚህ በስብሰባው ላይ ቅድም ያልኩ ኩፊ በሚባለው ስብሰባ ላይ አደለስታይን አደላይድ ነው የሚባለው መሰለኝ አንድ አሪዞና የሚገኝ በጣም እጅግ ሀብታም የነበረ ሪፐብሊካኖችን ነው 300-400 ሚሊዮን ብር ካሽ የሚሰጥ ሰውዬ ተገኝቶ ሲናገር ሰምቻለሁ። እና በገንዘብ ደግሞ ይዘዋቸዋል ፖለቲሽያኖቹ። ስለዚህ ፖለቲሽያኖቹ እዚህ አሜሪካ ውስጥ ያሉት አውሮፓ ያሉት በህሊናቸው ወይንም ደግሞ በዜግነታቸው አንድ ዜጋ እኩል ነው በህግ ፊት በሚለው በታላቁ በእውነት አመለካከት አይሄዱም። የሚሄዱት ገንዘብ ለሚሰጠው ነው። እና አይሁዶቹ በገንዘብ ሚዲያውን ይዘውታል፣ ፖለቲሽያኖቹን ይዘዋቸዋል። ስለዚህ አሁን ወንድሜ የተመጣጠነ ሞት የምንለው አየህ፣ አንድ ስንት ነው 1500 ፓለስቲኒያንስ ሞቱ፣ እስራኤሉ 25 ብቻ ነው ሞተው። እንግዲህ የሰው ልጅ ህይወት በእግዚአብሔር ፊት እኩል ነው። የአንድ የፍልስጤም ልጅ ህይወት እና የአንድ እስራኤላዊ ልጅ ህይወት፣ የአንድ የኢትዮጵያዊ፣ የአንድ የአሜሪካዊ ልጅ ህይወት በእግዚአብሔር ፊት እኩል ነው፣ በህግ ፊት እኩል ነው። ይህንን ግን እኩል አይደለም የሚል አመለካከት በመጽሐፍ ቅዱስ ውስጥ እኛ ከእግዚአብሔር ተወልደናል፣ እግዚአብሔር እኛ ቤተሰብ ውስጥ ነው ያለው፣ ፕሮፌቶች ሁሉ ከእኛ ቤተሰብ ነው የሚመጡት፣ አለኛ በስተቀር በምድር ላይ ማንም ሀብት ሊኖረው አይችልም። አሁን ለምሳሌ ባጭሩ ልንገር፣ አንድ ረሻዊ እግዚአብሔርን የማያምን ኮሚኒስት ረሻዊ አይሁድ ነኝ ብሎ እስራኤል ሀገር ሲገባ ኦቶማቲክሊ አይሁድ መንግስት በአሜሪካኖች ተረድቶ ቤት ይሰጡታል፣ መሬትም ይሰጠዋል። እዛ የተወለደ ለዘመናት የኖረ የፓለስታይን እስራኤላዊ ግን ከስራው ይባረራል። ይሄ አይነት አንዱን ከሌላው የሚያዳላ በታሪክም በምንም የዚህ አይነት ስርዓት እስካለ ድረስ አሁን ቅድም እንዳልከው ፍትሃዊ ህይወት፣ አሁን እኔ ስለ ፍትሃዊ ህይወት ስለ ፍትሃዊ ፕሮስፐሪቲ ሀብት ነው መነጋገር ያለብን እንጂ ለምን 100 ፓለስቲናያን ሲሞት 100 እስራኤል ላይ ለምን አልሞተም ብለን የጦርነት ፍትሃዊነት አይደለም ማየት ያለብን። እያንዳንዱ ፓለስቲናያን፣ እያንዳንዱ እስራኤላዊ የመኖር መብት አለው። ያንን የመኖር መብቱን የወሰዱበት እነዚህ ሽማግሌ የሀማስ ሰዎችና የእስራኤል ፓርላማ አባቶች ናቸው። ብዙዎቹ ሽማግሌዎች ናቸው። እነሱ ሲሞቱ አናይም። የምናየው ህጻናቶች፣ ሴቶች ሲሞቱ ነው። እነዚህ በጥላቻ የተመረዙ ኃይሎች የሚፈጥሩት ችግር ነው ለማለት ነው።
እሺ ዶክተር በላይ በእርግጥ በጣም ሰፊ ውይይት ማድረግ ፈልግ ነበር እኔም ራሴ፣ ነገር ግን እንደሚያውቁት በሰዓት የተገደብን በመሆናችን ነው። በጣም ጥሩ ማስተካከያ ነው የሰጡት። እርግጥ በሁሉም ሰው ዘንድ ህይወት ለሁሉም አንድ ናት። ይህን ያህል ሰው ከዚህ ወገን፣ ይህን ያህል ሰው ከዛ ወገን ማለት ፍትሐዊ አባባል አይደለም። በዛ በጣም እስማማለሁ። ትክክለኛም አባባል ነው። አድማጫችን እየተወያየን የነበረው ከግሎባል ኢንተርፕራይዝ ኔትወርክ ዳይሬክተር እና ፕሬዚዳንት ከዶክተር በላይ ሀብተየሱስ ጋር ነው። ፕሮግራማችንን በቀጥታ ዘወትር እሁድ ምሽት ከ7 ሰዓት ከ30 ጀምሮ በኢስተርን ሰዓት አቆጣጠር በKFCD 990 AM በቀጥታ ማግኘት ትችላላችሁ። ምናልባት ፕሮግራማችንን በዛ ሰዓት ላይ ማግኘት ለማትችሉ አድማጮች ደግሞ በስልክ ቁጥር 7124329790 ደግሞ አለው 7124329790 በመደወል በቀጥታ በዛ ልትሰሙት ይችላልላችሁ። ምንም አይነት አክሰስ ኮድ አያስፈልገውም። ስልኩን ስትደውሉ በቀጥታ ወደ ፕሮግራሙ ይዟችሁ ይሄዳል። ይሄ ሳምንቱን ሙሉ ተቀርጾ ስለሚቀመጥ ልትሰሙት ይችላልላችሁ። ከዚህ በተጨማሪም በድረገጻችን www.ethiopianthisweek.com እንደገና በፌስቡክ በትዊተርስ በኢትዮጵያን ዚስ ዊክ ፌስቡክ እና ትዊተርስ ላይ ፕሮግራማችን ይቀርባሉ። እዛ ላይ መስማት ይችላልላችሁ። ዶክተር በላይ እንግዲህ በሚቀጥለው ሳምንት ሌላ ሰፋ አድርገን ይሄን ጉዳይ እንወያይበታለን። ጥሩ ርዕስ ነው፣ የሚያወያይ ነው፣ ግንዛቤ ማግኘት ያለብን ነውና ለዛሬ ግን በዚህ ሰናበታለሁ። ጊዜያችን ስላለቀ ነው። በጣም በጣም አመሰግናለሁ ዶክተር።
እግዚአብሔር ይስጥልኝ። አንተንም እግዚአብሔር ይባርክ። ሁላችንም የሰው ልጆች በእግዚአብሔር ፊት እኩል ነን። ይሄንን ማስተማር አለብን። አመሰግናለሁ።
አሜን አሜን። እሺ
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች። ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethio.onyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኙቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።